ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አብላጫ ድምፅ የሚለው የህገ መንግስት አንቀጽ ከሆነ ይሄ የህገ መንግስት አንቀጽ በምን መንገድ ይሻሻላል? ምናልባት በዚህ በውይይቱ እንግዲህ እየዳበረ ሲሄድ ሊሻሻል የሚችልበት መንገድ ሊፈጠር ይችላል።
የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ናቸው። ዝርዝሩን በዕለቱ አብይ ርዕስ እንይዘን እናቀርባለን።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ወዲህ ወደ ዩናይት ስቴትስ ሊያደርጉ የነበረው ጉዞ ፓስፖርታቸው ላይ የተገኘ በተባለ ችግር መሰናከሉ ተነገረ። ችግሩ እስከ ዛሬ ድረስም መፍትሄ እንዳላገኘ አመለከቱ። በዚህም ላይ የተጠናቀረ ዘገባ በዜና መጽሔት ክፍለ ጊዜ እናቀርባለን።
በወቅታዊ ርዕሶች ላይ የሚያተኩረው ውይይትና የሳምንቱ ቅንብር አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይጠብቋቸዋል። ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። ከዛሬ አርብ መጋቢት 16 2008 ዝግጅታችን ጋር የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ከርቲስ ባይንም ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
የዩናይትድ ስቴትስ ኃይሎች እስላማዊ መንግሥት ነኝ የሚለውን ቡድን የገንዘብ ሚኒስትር ሐጂ ኢማንን ገድለዋል ሲሉ የመከላከያ ሚኒስትሩ አሽ ካርተር ዛሬ አስታውቀዋል። ሐጂ ኢማን ለአሸባሪ ቡድኑ በውጭ ጉዳዮች ኃላፊነትም ያገለግል ነበር ተብሏል። የአሜሪካው መከላከያ ሚኒስትር አሽ ካርተር ስለዚሁ ሲናገሩ የቡድኑን ካቢኔ በብልሃት እያወደምን ነው ብለዋል። ሐጂ ኢማን የተገደለው ሶሪያ ውስጥ ይሁን ኢራቅ ግን ካርተር ግልጽ አላደረጉም። ጥቃቱ የደረሰበት በአየር ድብደባ ይሁን በወታደራዊ ወረራ አላብራሩም። የዩናይትድ ስቴትስ መከላከያ ባለሥልጣናት ኢማን በምዕራባውያን ሀገሮች ውስጥ የሽብር ጥቃቶችን ለመፈጸም በንቃት ያሴር ነበር ብለዋል። የዚህ ሳምንቱን የብራስልስ አይነት ጥቃት ማድረስ ለሚሞክሩ ባዕዳን ተዋጊዎችም ገንዘብ ይሰጥ ነበር ብለው ያምናሉ።
የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ በብራስልስ ከተማ ከቤልጅግና የአውሮፓ ህብረት መሪዎች ጋር ተገናኝተው በማክሰኞ የአሸባሪው ጥቃት ለሞትና ለተጎዱት ሰዎች ሁሉ ሀገራቸው የተሰማትን ሀዘን ገልጠዋል። አንድ ከፍተኛ የዩናይት ስቴትስ ባለስልጣን በብራስልሱ የሽብር ጥቃት ከተገደሉ ከ30 በላይ ከሚሆኑ ሰዎች መካከል ሁለቱ አሜሪካውያን መሆናቸውን አረጋግጠዋል። ሚስተር ኬሪ የጥቃቱ ሰለባ ስለሆኑት አሜሪካውያን ዝርዝር መግለጫ ባይሰጡም አንደኛዋ መምህርት ግን የፋሲካን በዓል ከቤተሰቦች ጋር ለማክበር ወደ ዩናይት ስቴትስ እየተመለሱ ነበር ብለዋል። ዩናይት ስቴትስና የህብረቱ አባል አገሮች የዋ ሲቪሎችን ለሚገድሉና ለሚያቆስሉ ሁሉ መልእክት አላቸው ሲሉም ተናግረዋል። ሚስተር ኬሪ አሁን የደረሰው ጥቃት ዓላማችንን አያስቀይርም፣ ይልቅስ በተጠናከረ ኃይል ተመልሰን ይህን አጉልምነታችሁንና ፈሪ አስተሳሰባችሁን ከምድረ ገጽ እስክናጠፋ እረፍት አይኖረንም ነው ያሉት። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከቤልጂጉ ጠቅላይ ሚኒስትር ቻርልስ ሚሼል ጋርም ተገናኝተው ተወያይተዋል። በጠቅላይ ሚኒስትሩ መኖሪያ ቤት ውስጥ ነው የተወያዩት። የቤልጂጉ መሪ በዚህ ወቅት ሲናገሩ ወደፊት ሌላ የሽብር ጥቃት እንዳይደርስ ለመከላከል ከዩናይትድ ስቴትስና ከአውሮፓ ህብረት አገሮች ጋር በቻልኩት አቅም ሁሉ ተባብሬ እሰራለሁ ሲሉም ቃል ገብተዋል።
በሌላ ዜና ብራሰልስ ላይ የአሸባሪዎች ጥቃት ከተፈጸመ ወዲህ የሀገሪቱ የጸረ ሽብር አሰራር በዓለም ዙሪያ እየተነቀፈ ነው። የአሜሪካ ድምፅ ራዲዮ የብሔራዊ ጸጥታ ዘጋቢ ጄፍ ሴልድን ዝርዝር ዘገባ አለው። አዳነች ፍሳዬ ታቀርበዋለች።
ብራስልስ ውስጥ በተፈጸመው የአሸባሪዎች ጥቃት የሚጠረጠሩትን ሰዎች ፍለጋ በተጣጣፈበት በአሁኑ ወቅት ከየአቅጣጫው ነቀፌታ እየቀረበ በመሆኑ የሀገሪቱ የሀገር አስተዳደር ሚኒስትር ያን ጃምቦን ከስልጣናቸው ለመሰናበት ጠየቁ።
ነገሮችን በጥሞና ስንመለከት በተለያዩ ዘርፎች አብይ ጥያቄዎችን ማንሳት ይቻላል። ስለ ፍርድ ሚኒስቴር፣ ስለ ተከሰተው ሁኔታና ስለ ፖሊስ ኃይል ጥያቄ ያስነሳል።
ከአጥፍቶ ጠፊዎቹ አንዱ አምና ሐምሌ ወር ላይ ከቱርክ አባረን ወደ ቤልጅየም እንደላክ ነው ለአገሪቱ ባለሥልጣኖች አስታውቀን ነበር። እነሱ ግን ለቀቁት ሲሉ የቱርክ ፕሬዚደንት ነቅፈዋል። አንዳንድ የዩናይትድ ስቴትስ ባለሥልጣኖችም ነቀፌታ ሰንዝረዋል። ከ9ና ከ10 ዓመታት በፊት በማድሪድና በለንደን የተፈጸሙት የሽብር ጥቃቶችን መሠረት በማድረግ በቤልጅየምም ሆነ በሌሎች አውሮፓ ሀገሮች ለቀቅ ያለው አያያዝ እንደሚያሳስባቸው ነው የአሜሪካ ባለሥልጣኖች የተናገሩት። የአውሮፓ ኮሚሽን ተቀዳሚ ምክትል ፕሬዚደንት ፍራንስ ቲመርማንስ ታዲያ የቀረቡትን ሐሳቦች ለመተግበር መፍጠን እንደሚያስፈልግ አስገንዝበዋል።
ያቀረብናቸውን ሐሳቦች ለመተግበር የሚያስችለን ገንዘብ የምናገኝበትን መንገድ ማፋጠን አለብን። አሸባሪዎች ክሬዲት ካርዶችንና በቅድሚያ የተከፈለባቸው ካርዶችን ለመጠቀም እንዳይችሉ ለማድረግና መሳሪያዎች የሚቀመጡባቸውን ቦታዎች ለይተን ለማወቅ የሚያስችለን ገንዘብ ማግኘት ያስፈልገናል።
በአውሮፓ አዲስ ጸረ ሽብር ማዕከል መመስረቱ ችግሩን ለመቋቋም ይረዳል የሚል ተስፋ ቢኖርም በርካታ የወቅቱና የቀድሞ የጸረ ሽብር ጥረት ባለሥልጣኖች ነቅቶ መከታተል የሚያስፈልግበት ጊዜ የዘገየ መሆኑን አስገንዝበዋል።
የኢራቁ ጠቅላይ ሚኒስትር ሃይደር አሊ አባዲ በመንግስታቸው ውስጥ ለውጥ እንዲያደርጉ የሚጠይቅ ሌላ የተቃውሞ ሰልፍ እንደሚጠሩ የሺሃ ሙስሊሞች ሃይማኖት መሪ ሙቅታድ አልሰድር ዛሬ አስጠንቅቀዋል። ብዙ ደጋፊዎች እንዳሏቸው የሚነገርላቸው ሙቅታድ አልሰድር ዛሬ ይህን መልእክት በወኪላቸው አማካኝነት ያስተላለፉት ባግዳድ ውስጥ በተካሄደ የጸሎት ስነ ስርዓት ነው። የሃይማኖቱ መሪ ለጠቅላይ ሚኒስትሩ ያቀረቡት ጥያቄ በመንግስቱ ውስጥ የተንሰራፋውን የሙስናና አድሎ አሰራር ለማስወገድ አሁን በስልጣን ላይ ያሉትን ሚኒስትሮች በሳምንት ጊዜ ውስጥ በሌሎች ብቃት ባላቸውና የፖለቲካ ግንኙነት በሌላቸው ሰዎች እንዲተኩ ነው። የሳድር ደጋፊዎች በመንግስቱ ላይ ጫና ለማድረግ በየሳምንቱ ትዕይንተ ህዝብ ሲያካሂዱ መቆየታቸውም ይታወቃል። ጠቅላይ ሚኒስትር ሃይደር አልአባዲ ስለዚህ ሲናገሩ የተቃውሞ ሰልፉ የኢራቅን ጸጥታ ሊያደፈርስ ይችላል፣ ስጋታቸውንም አስተጋብተው ባለፈው የካቲት ለውጥ ለማድረግ የገቡትን ቃል እንደሚጠብቁ ግን አስረድተዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በላቲን አሜሪካ ሀገሮች ያደረጉትን ጉብኝት አጠናቀው ወደ ዋይት ሀውስ ቤተ መንግሥት ተመልሰዋል። በታሪካዊው የኪዩባ ቆይታቸው ወቅት ከፕሬዚደንት ራውል ካስትሮ ጋር ተገናኝተው ተነጋግረዋል። ሚስተር ኦባማ ባለቤታቸው፣ ሁለት ሴቶች ልጆቻቸውና አማቻቸው ዛሬ ማለዳ ዋሽንግተን የገቡት በቀጥታ በረራ ከቡዌኖስ አይረስ ኤዚራ ዓለም አቀፍ አውሮፕላን ማረፊያ ተነስተው ነው። ሚስተር ኦባማ በጉዟቸው ወቅት ዩናይትድ ስቴትስ በቀድሞ አምባገነን መሪ አርጀንቲና ውስጥ የተፈጸሙትን ሰብአዊ ግፎች በተመለከተ ለመናገር መዘግየቷን አምነው አሁን ግን አስተዳደራቸው ያለፈውን ሁኔታ በሐቅና በግልጽነት እንደሚጋፈጥ ቃል ገብተዋል።
የአፍጋኒስታን ደቡባዊ ክፍለ ግዛት በካንዳሃር የታሊባን አጥፍቶ ጠፊዎች አንድ ከፍተኛ የመንግስቱን ጦር ጀኔራልና ጠባቂያቸውን ገደሉ ሲሉ የአገሪቱ ባለስልጣናት አስታወቁ። ሶስት ጠመንጃ ያነገቱና ፍንጅ የታጠቁ የታሊባን ተዋጊዎች ጥቃቱን ያደረሱትም ትላንት ዳንድ ወረዳ በሚገኘው ጀኔራል ካህን አግሃ መኖሪያ ቤት ከገቡ በኋላ መሆኑ ታውቋል። የአካባቢው ወታደራዊ አዛዥ ጀኔራል ዳውድ ሳህ ዋፋዳር ለአሜሪካ ድምፅ ሲናገሩ ጥቃቱን ያደረሱት የታሊባን ተዋጊዎች በሌሎች የጸጥታ ጠባቂዎች ላለመገደል ሲሉ ወዲያውኑ የታጠቁትን ፈንጂ ለኩሰዋል ብለዋል።
በመጨረሻም በቱርክ ዛሬ ሁለት በዘገባችሁ የመንግስት ምስጢር አውጥታችኋል፣ በአሸባሪ ድርጅት ረድታችኋል ተብሎ የተከሰሱ ጋዜጠኞች ፍርድ ቤት ቀርበዋል። የኩሙሬት ጋዜጣ ሪፖርተሮች ካንዱንዳርና ኤርደን ጉል ጥፋተኞች ከተባሉ በዕድሜ ልክ እስራት ሊቀጡ ይችላሉ ተብሏል። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ወደ ሶሪያ ያመራል በተባለ የካሚዮን ፎቶግራፍ ታጅቦ በጋዜጠኞቹ የቀረበ ሪፖርት ቱርክ የጦር መሳሪያ በድብቅ ለሶሪያ ማስተላለፏን ያረጋግጣል ይላል። ጋዜጠኞቹ በዚያ ሪፖርታቸው ተቀማጭነታቸውን በዩናይትድ ስቴትስ በማድረግ የእስላማዊ እንቅስቃሴ የሚመሩትን ፌቱላ ጉለንን ረድቷል ስትል ቱርክ በበኩሏ ታስረዳለች። ለሰዓቱ ያለን ዜና ይኸው ነው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ።
ወደ ዲሞክራሲያዊ ስራ ስንሸጋገር ጠላት ዘመድ የሚባል ነገር የለም። ሁሉም እኩል ነው። ዲሞክራሲ ሁሉንም በእኩል ነው የሚያየው። በየጓዳውና በየእንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ ማያመራ ከሆነ እንደገና ሌላ ዙር ደግሞ ሌላ አዳ ሊገባ ነው ማለት ነው። እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል።
ኢትዮጵያ ወዲት ከሰሞንኛው ግጭቶችና የፖለቲካ ቀውስ ባሻገር ያሉ ሁኔታዎችን ለመቃኘት በሚጥር የኢትዮጵያ ፖለቲካ ጉዳይ አዋቂ ምሁራን ጋር የተካሄደ ተከታታይ ውይይት የተወሰደ ነው። ሙሉ ውይይቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን ቀዳሚውን የዕለቱን አብይ ርዕስ
ተመጣጣኝ የውክልና ስርዓት በሚባለው የፓርላማ ምርጫ ስርዓት ላይ ውይይት እንዲደረግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፈቃደኛ መሆናቸውን አንድ የተቃዋሚ ፓርቲ መሪ ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚደንት ዶክተር ጫኔ ከበደ ለአሜሪካ ድምፅ እንዳስረዱት ለተለያዩ ፓርቲዎች የፓርላማ ውክልና እንዲኖራቸው የሚያስችለው ይኸው ስርዓት እስከ ሕዝብ ተወካዮች ምክር ቤት ድረስ ውይይት ሊደረግበት እንደሚችል ጠቅላይ ሚኒስትሩ ተስፋ ሰጥተዋል ብለዋል። ጠቅላይ ሚኒስትሩ ኢዴፓን ጨምሮ 8 ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ሰሞኑን ተወያይተዋል። እስክንድር ፍሬው የኢዴፓውን መሪ አነጋግሮ ተከታዩን ዘገባ ልኮልናል።
በሚያገኘው ድምፅ ብዛት አንደኛ የወጣ እንጂ ከዚያ በታች ሆኖ የጨረሰ ፓርቲ ምንም አይነት የፓርላማ ወንበር አያገኝም። የኢትዮጵያ የሕዝብ ተወካዮች ምክር ቤት ያሉት 547 መቀመጫዎች የሚሞሉትም ከየምርጫ ክልሉ ቀዳሚ የሆኑ በሚጨርሱ ተወዳዳሪ እጩዎች ነው። አገሪቱ የምትከተለው የአብላጫ ድምፅ የፓርላማ ምርጫ ስርዓት ደግሞ የዚህ አሰራር መሰረት ሆኖ ይጠቀሳል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ግን ይህ አሰራር ሊቀየር የሚችልበት እድል መኖሩን ለቪኦኤ አብራርተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢዴፓን ጨምሮ ከሀገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ባደረጉት ውይይት ይህ ጉዳይ መነሳቱን ዶክተር ጫኔ ያረጋግጠዋል። እርሳቸው እንዳሉት አሁን በኢትዮጵያ ካለው የአብላጫ ድምፅ ስርዓት ይልቅ ተመጣጣኝ የውክልና ስርዓት የሚባለው ዲሞክራሲያዊ ነው። አብላጫ ድምፅ ካገኘው ፓርቲ በተጨማሪ ሌሎቹም በመረጣቸው ህዝብ መጠን የፓርላማ መቀመጫ እንዲያገኙ ያስችላል ብለዋል። ሰሞኑን ከጠቅላይ ሚኒስትሩ ጋር በተደረገው ውይይትም አሰራሩ በኢትዮጵያ እንዲተገበር ጥያቄ ማንሳታቸውን ዶክተር ጫኔ ገልጸዋል። ከጠቅላይ ሚኒስትሩ የተገኘው ምላሽም ተስፋ የሚሰጥ ነው ብለዋል።
በእርሳቸው በኩል በተጠና መንገድ ምሁራን በተሳተፉበት ፖለቲካ ፓርቲዎችም ጥናት አድርገው ይዘው ቀርበው መድረክ ተፈጥሮለት በዛ መድረክ ላይ ውይይቱ ዳብሮ ለተወካዮች ምክር ቤት ቀርቦ በተወካዮች ምክር ቤት በኩል የሚጸድቅበትን መንገድ ማመቻቸት ይቻላል የሚል ተስፋ ሰጠውናል።
ተመጣጣኝ ውክልና የሚለውን ጥያቄያችሁን በተመለከተ ነው።
ሁሉንም አጠቃላይ የአዋጅ ችግሮችንም አጠቃላይ አዋጁን
ተመጣጣኝ ውክልናንም ይጨምራል።
እሱንንም ይጨምራል። ይበጃል የተባለውን ነገር በተጠና መንገድ እኛም ይዘን እንቀርባለን፣ ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግም በዚሁ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው።
እዚህ ላይ ግን የጊዜ ሰሌዳ ወጥቷል ለምሳሌ ይሄ ወይስ ድፍን ያለ ቃለ መግባት ነው? በነዚህ ቀጣዮች ወራት ወይ በቀጥሉት ጥቂት ዓመታት እንዲህ አይነት ነገሮች አሉ ወይስ?
ኃላፊነቱን እንግዲህ ለጋራ ምክር ቤቱ ሰጠው ነው የሄዱት። በዚህ ጉዳይ ላይ የጋራ ምክር ቤት አባላት ጠንክረው መስራት ይጠበቅባቸዋል። ግፊትም ያስፈልጋል እንጂ በመንግስት ደረጃ በዚህ ደረጃ በዚህ ደረጃ በዚህ ጊዜ ተብሎ የተቀመጠ ነገር የለም። ነገር ግን የጋራ ምክር ቤት አባላት በዚህ ጉዳይ ላይ ጠንክረው መስራት እንዳለባቸው፣ ለአሰራሩም እያንዳንዳቸው ኃላፊነት መውሰድ እንዳለባቸው፣ የራሳቸውንም ችግር መርምረው ጠንከር ብለው መቅረብ ቢችሉ በጋራ ምክር ቤቱ በኩል ተሳትፏቸው የጎለበተ ከሆነ በኢህአዴግም በኩል ይሄንን ተሳትፎ በስፋት ማስኬድ እንደሚቻል እና ይሄ ከመጣ አጠቃላይ ሂደቱን አጠር ባለ ጊዜ ውስጥ መገምገም የሚያስችል መድረክ እንደሚኖር ነው የገለጹልን።
አብላጫ ድምፅ በሚባለው የፓርላማ ምርጫ ስርዓት ቦታ የተመጣጣኝ ውክልና ስርዓትን መተግበር የህገ መንግስቱን አንቀጾች ማሻሻል ሊጠይቅ ይችላል። ይህ ከግምት ገብቶ እንደሆነ የጠየኳቸው ዶክተር ጫኔ ሁኔታው በሂደት እንደሚታይ ተስፋቸውን ገልጸዋል።
አብላጫ ድምፅ የሚለው የህገ መንግስት አንቀጽ ከሆነ ይሄ የህገ መንግስት አንቀጽ በምን መንገድ ይሻሻላል? ምናልባት በዚህ በውይይቱ እንግዲህ እየዳበረ ሲሄድ ሊሻሻል የሚችልበት መንገድ ሊፈጠር ይችላል የሚል እምነት አለን። ይሄ አይነት አካሄድ መከፈቱ በራሱ ህገ መንግስቱ አይሻሻልም የሚለውን ነገር አንድ እርምጃ ሊያስሄድ ይችላል ብለን እናስባለን። ምክንያቱም ህገ መንግስቱ የእነዚህን ነገሮች ማሻሻል የሚቻልበት መንገድ ከተፈጠረ የህገ መንግስቱን አንቀጽ መንካቱ አይቀርም። ስለዚህ የህገ መንግስቱ አንቀጽ ደግሞ በዚህ ጉዳይ ላይ አይሻሻልም ብሎ ደግሞ አቋም የሚይዝ ከሆነ ውይይታችን ፋይዳ ቢስ ነው የሚሆነው ማለት ነው። እና ከዚህ አንጻር በዚህ አስተሳሰብ አንድ እርምጃ መሄዳቸው በእኛ በኩል ትልቅ እርምጃ ነው ብለን ነው የምናስበው።
የተለያዩ ብሔር ብሔረሰቦች ባሉባት የተራራቁ የፖለቲካ አመለካከቶችን በሚታዩባት ኢትዮጵያ የተመጣጣኝ ውክልና ስርዓት ተገቢና ተጨባጭውን ሁኔታ ሊያንጸባርቅ የሚችል መሆኑን ዶክተር ጫን ያምናሉ። እንደዚህ አይነት አመለካከቶች ደግሞ በተለይ ከ2007ቱ ምርጫ ማግስት ጀምሮ በተለያየ መንገድ ተነስተዋል። 547ቱ የፓርላማ መቀመጫዎች በሙሉ በአንድ ፓርቲ ብቻ የተያዙበት ምርጫ ውጤትም ሐሳቦች እንዲንሸራሸሩ ምክንያት ሆኗል። ከገዢው ፓርቲ የተለየ አመለካከት ላላቸውም የመንቀሳቀሻው ምህዳር መስፋት የተመቻቹ ድሎችን መፈጠር እንዳለባቸው ጥሪዎች ቀርበዋል። የሀገሪቱ የፓርላማ ምርጫ ስርዓት ተመጣጣኝ የውክልና ስርዓት እንዲሆን የሚጠይቀውም ከነዚህ ጥሪዎች ተርታ ይመደባል። ምሁራን በጉዳዩ ላይ ምን ይላሉ? በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። የኦሮሞ ፌዴራሊስት ኮንግሬስ መሪ ዶክተር መረራ ጉዲና ወዲህ ወደ ዩናይትድ ስቴትስ ሊያደርጉ የነበረው ጉዟቸው ፓስፖርታቸው ላይ ተገኘ በተባለ ችግር መሰናከሉን ተናግረዋል። ችግሩ እስከ ዛሬ ዕለት መፍትሄ እንዳላገኘም ገልጸዋል። መለስካቸው አመሃ ከአዲስ አበባ ተከታዩን ልኳል።
ቪዥን ኢትዮጵያ በተሰኘ ድርጅት ተጋብዘው ከትናንት በስቲያ ወደ ዩናይትድ ስቴትስ ኦፍ አሜሪካ ለመጓዝ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰው እቃቸውም ተጭኖ እንደነበረ የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና ይናገራሉ። ይሁንና የደህንነት ይለፍ ላይ እንደደረሱ እንደ ማንኛውም መንገደኛ ፓስፖርታቸውን ሰጥተው ሲጠብቁ የደህንነት ይለፍ ሠራተኛው በፓስፖርት ላይ ያለውን ቁጥር መሳሪያችን ለማንበብ አልቻለምና መሄድ አልችልም ብሎኛል ሲሉ ዶክተር መረራ ለቪኦኤ ዛሬ በስልክ ተናግረዋል። ዶክተር መረራ አክለው እንዳብራሩት እንዲህ ያለ አጋጣሚ ባለፉት 30 ዓመታት በላይ ለሚሆን ጊዜ ስወጣ ስገባ ስላላጋጠመኝ በእጅጉ ተገርሜ እንዴት እንደዚህ የሆነ ብዬ ማብራሪያ ብጠይቅ ፓስፖርትህን የሆነ ኬሚካል ነክቶት ሊሆን ይችላልና ኢሚግሬሽን እንደገና መጠየቅ አለብህ ተብያለሁ ብለዋል። ዶክተር መረራ ጉዲና በተባሉት መሰረት ኢሚግሬሽን ለሚመለከተው ክፍል ያመለከቱ መሆናቸውንና እስከ ዛሬ ሁለት ድረስም ኃላፊው አልገቡም ወይንም ስብሰባ ላይ ናቸው የሚል መልስ እየተሰጣቸው ጉዳዩ በእንጥልጥል እንደሚገኝ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ከዝናብ እጥረትና ሌሎች የቆዩ እክሎች ጋር በተያያዘ በኢትዮጵያ የተለያዩ አካባቢዎች የንጹህ ውሃ አቅርቦት እጥረት ተከስቷል። መለስካቸው አመሃ ነው ይህንም ከአዲስ አበባ ይዘገበልን። ከአዲስ አበባ ከተማ ወጣ ብላ ወደምትገኘው ቡራዩ አምርቶ ነዋሪዎችን አነጋግሯል። ከአንድ ወር ለበለጠ ጊዜ የውሃ እጦት መከሰቱን ገልጠው በእግራቸው እስከ 2 ኪሎ ሜትሮች በመጓዝ ከምንጭ ውሃ እንደሚቀዱ የቡራዩ ነዋሪዎች ይናገራሉ።
ቡራዩ ከተማ ከአዲስ አበባ በስተ ምዕራብ በኦሮሚያ ልዩ ዞን የምትገኝ ከተማ ነች። ከቀድሞ የአዲስ አበባ እምብርት ፒያሳ አካባቢ ከአቡነ ጴጥሮስ ሐውልት ጀምሮ ወደ ቡራዩ የሚወስደው መንገድ ሰፍቶና አምሮ ተሰርቶ እስከ ቡራዩ ምስራቃዊ ጫፍ ይደርስና ይቆማል። ወደ ወለጋ የሚወስደው ቡራዩን ለሁለት ሰንጥቋት የሚያልፈው መንገድ አልተለወጠም፣ እንደነበረ ነው። በመንገዱ ግራና ቀኝ ውሃ የሚቀዱ ሰዎችም ሆኑ ውሃ መቅጃ ቦኖ ወይንም የውሃ ማደያ ጣቢያ አልታያለኝ። ቢቸግረኝ ከቡራዩ ማርያም ቤተ ክርስቲያን ወደ ኋላ ተመለስኩና እንደገና በግራም በቀኝም መቃኘት ጀመርኩ። አሁንም ምልክት አላገኘሁም። ወደ መንደር ውስጥ ብገባ አላጣም ብዬ ወደ ቀኝ ቁልቁል የሚያስገባ ሰፊ የጥርብ ድንጋይ መንገድ ይዤ ወረድኩ። ጥቂት እንደተራመድኩ ሁለት ወጣቶች የውሃ ቦኖ የት እንደሚገኝ እንዲያሳዩኝ ጠየቅኳቸው። የቦኖ ውሃ እኮ የለም። ቡራዩ በአሁኑ ጊዜ ከባድ የውሃ ችግር አለ። ለማንኛውም ብዙ ሰው የሚቀዳበትን ስፍራ እናሳይህ ብለው የማርያም ጠበል ተብሎ ወደሚታወቀው ስፍራ አመለከቱኝ። በስፍራው ስደርስ ወደ 50 ሜትር የሚሆን ቁልቁለት ተወርዶ ወደ ቧንቧው እንደሚደረስ ገመትኩ። ወራጅ ወንዝ አለ። ወንዙ ከግራና ከቀኝ የተበከለ ፍሳሽ እንደሚቀበልም ይታያል። ኋላ ከወንዙ ያገኘሁት ጠረን ይህንኑ አረጋገጠልኝ። በወንዙ ግራና ቀኝ እዚያም እዚህም ልብስ የሚያጥቡ ሴቶች ይታያሉ። በቧንቧ የሚወርደው ንጹሕ ነው የተባለው ውሃ የሚወጣው የማርያም ጠበል ተብሎ ከሚታወቀው እና ከታጠረው ግቢ ውስጥ ነው። በመጀመሪያ ያናገርኳት ልኬ በቀለ እንደምትባል ነግራኛለች። ከመቼ አንስቶ ነው ከዚህ መቅረት ጀመርሽው አልኳት።
የሮባዬ ስማራና ብሻን ይርጊ ወደ ባየ
ብዙ ጊዜ ከዚህ ነው የምንቀዳው። ውሃ ከአካባቢያችን ከጠፋ ግን ቆይቷል። ከአንድ አራት ወር በላይ ነው። አልፎ አልፎ የሚመጣበት ጊዜ አለ። አለዚያ እዚህ ውሃ የለም።
በማድኛ በተገሽ ትጸናለች። ይሄ ሁሉ ሲሆን ታዲያ እናንተ ለከተማ አመልክታችኋል ችግሩን?
ያካሉ እነሱ በቤካ መታ ከስጓዱ መለ በኩሳን ይ ቤካ ምን ረክሱ ማብጀረኝ ለማለ
ያውቃሉ። እነርሱም አውቀው ነው እንዲህ የሚያደርጉን። ያውቃሉ እንድንቸገር ነው። ስለዚህ በጣም ተቸግረናል። የምንጠጣው የለንም። ይውሃ ይጠጣ ይጠጣ እናውቅም። ግን ምርጫ ስለሌለን እንጠቀምበታለን። መድኃኒት እየጨመርንበት እንጠጣዋለን። ልብሳችንንም እዚሁ ነው የምናጥበው። ቀድሞም ቢሆን የውሃ እጥረት ነበረብን አልፎ አልፎ ስለሚመጣ፣ አሁን ግን ባሰ።
ሌላዋ ከዚህ ውሃ ተጠቃሚ የሆነችው ጫልቱ ታፈሰ ትባላለች። ሁሉንም አንቱ ያላልኳቸው ወጣቶች በመሆናቸው እንደሆነ አድማጮች እንዲረዱልኝ አስታውሳለሁ። ጫልቱ ስለ ውሃው ንጽህና የምናውቀው ብዙ ነገር የለም ትላለች።
ደፌ ደፌ ንፉን ረክሴ ጀናን ብሻኒ ለገ ከናወራበና ቤን ቁልቁል
የውሃ እጥረት ችግር ስላለብን ነው ይህንን የምንቀዳው። ንጹህ መሆን ያለመሆኑን አናውቅም። ከቤተ ክርስቲያን ቅጥር ግቢ ነው የሚወጣው። በነፃ ነው ቤተ ክርስቲያኑ የሚሰጠን። እኔ አሁን ግማሽ ሰዓት ተጉዤ ነው የምመጣው። ከሩቅ ነው የምመጣው። ያውም በቅርብ ጊዜ እዚህ ውሃ እንዳለ ሰው ነግሮኝ ነው የመጣሁት። ካለፉት ሁለት ወራት ወዲህ እዚህ እየመጣሁ እቀዳለሁ።
ታርቱ እስማኤል እባላለሁ ያለችኝ በአማርኛ ነበር ያናገረችኝ። እዚህ ውሃ የምትገጂው ቤት ስለሌለ ነው?
ቤት? አዎ።
የለም?
አዎ የለም።
ከመቼ ጀምሮ ነው የሌለው?
ቆይቷል።
ማለት ቆይቷል ምን ጊዜ ይሆናል? በግምት
ያው እስከ ሁለት ወር ድረስ
አልመጣም። እና ሁልጊዜ መታሽ እዚህ ነው የምትገጂው? ምን ያህል ይርቃል ከቤትሽ?
ከቤቴ አይ ትንሽ ነው ምርቀ ያለው። ሰዎች ቦምባ አይከፍቱም። አዎ
እዛ ያለው
አይከፍቱም። ስለዛ ነው እዚህ መታ የምንታጠብ። ስለዛ ነው ከዚህ የምንጠጣ።
እና ሁለት ወር ሙሉ ሳይመጣ ሲቀር ከዛ ጊዜ ጀምሮ እዚህ ልትመጡት? ከየት ነው የመጣው ይሄዋ?
ይሄ ከቤተ ክርስቲያን ውስጥ ነው እንጂ እኔ እንጂ
ምን እንደሆነም አይታወቅም። ምንጩ አይታወቅም። አትከፍሉም?
እኛ አንከፍልም። በነጻ ነው።
በነጻ ነው የምትቀርብ ከዚህ? የሚከፈልበት ቦታ አለ እንደዚህ ቡራዩ ውስጥ?
እንጃ አላየሁም። እኔ
ተምራት ኃይሉ በበኩሉ ወደ ቡራዩ ከመጣ አጭር ጊዜ ቢሆንም በውሃ ምክንያት ያየውን ችግር እንዲነግሮኛል።
ቢሻን ቦምባን እርገበዴ ቱሬረ ቦምባን እንጅርቱ
የቧንቧ ውሃ ከጠፋ ቆይቷል። ውሃ የለም። አንዴ ይመጣል፣ አንዳንዴ ደግሞ መብራትም ውሃም አብሮ ይጠፋል። እዚህ ቡራዩ ውስጥ ያለው የውሃ ችግር ከፍተኛ ነው። ከሩቅ ቦታ እየተጓዙ ነው እዚህ ውሃ የሚቀዱት።
ፋጡማ ኑሩ ልብስ ሲያጥቡ ነበር ያገኘኋቸው። ከችግር ሁሉ የሚከፋው የውሃ ችግር ነው ይላሉ።
ውሃ ቸግሮኝ ነው እዚህ ድረስ የመጣሁት። ቶሎ መጣ ቢባል በ15 ቀን አንድ ቀን ነው ውሃ የምናገኘው። ይህ ካጋጠመን ሁለት ወር ይሆናል። ለሰው ልጅ ከሁሉም በላይ ውሃ አስፈላጊ ነው።
ከነቀምቴ ወደ ቡራዩ ከመጣሁ አራት ዓመቴ ነው የምትለው ወይዘሮ አዲሴ መረራ ደግሞ ቀደም ሲል በከተማው አስተዳደር አማካይነት ውሃ ይታደልበት የነበረውን ማጠራቀሚያ እያመለከተችኝ አሁን እንደማይሰራ ነግራኛለች። እዚህ ስትኖሩ እንግዲህ ለመጀመሪያ ጊዜ አይደለም ይሄ ሆኗልም? ብዙ ቆይቷል ችግሩ?
እዚህ ቆይቷል።
ስንት ጊዜ ይሆናል?
እኔ አራት ዓመት ነው እዚህ ከቀዳው። በፊትም ወይም አላውቅም።
የለም ነበር በፊት?
ዱሮ እዚህ ነበረ። ይሄ ተዘጋ። ይሄ
ለምን ተዘጋ?
እኔ እንጃ። አሁን ይሄ ዘጉና እዚህ ከፈቱ። እኔ እዚህ ከቀዳው አራት ዓመቴ ነው። እዚህ ከቀዳው
ቤት አለሽ? ቤት በደንብ
ወር አንድ ጊዜ የምትመጣ አንድ ጊዜ የምትመጣ።
ስንት ጊዜ ይቆያል መጥቶ? ማለት ቀኑ ሙሉ ይመጣል ወይስ ወደ
ይቆረጣል?
የውሃ ችግር በአዲስ አበባም ሆነ በሌሎች ከተሞች እንዳለ በየትኛውም ወገን ክርክር የሚያስነሳ አይደለም። ለዛሬ የቡራዩን ውሃ ችግር በጥቂቱም ቢሆን ቃኝተናል። በሌላ ዝግጅት ደግሞ ሌላ ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣይ ዘገባ እናልፋለን። በኦሮሚያ ከተሞች ከተነሳው ተቃውሞ ጋር በተያያዘ ተጠርጥረው በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግሬስ ኢፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባና ሌሎች የረሃብ አድማ ላይ መሆናቸውን መረጃ እንደደረሳቸው ልጃቸው ቦንቱ በቀለ ለአሜሪካ ድምፅ ተናግራለች። ከትላንት ጀምሮ አባቷን እንዳየችም ገልጻለች። ቦንቱ ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች። ትላንት ለአባቷ ስንቅ ለማቀበል የፌዴራል ፖሊስ ወንጀል ምርመራ ማለት ማዕከላዊ ሄዳ የገጠማትን ሁኔታ በማስረዳት ትጀምራለች።
በፊት ለአንድ ወር ከሁለት ሳምንት አካባቢ አንገናኝም ነበር። መገናኘት ከጀመርን በኋላ ግን በሳምንት አንድ ቀን ወይም በአስራ አምስት ቀን አንድ ቀን መገናኘት እንደምንችል ነው የተነገረን። ከዛ ቢሮ ውስጥ እንገናኝ ነበር። አሁን ምርመራ ከጨረሱ በኋላ ግን እንደ ሌሎቹ በሳምንት ሰባት ቀን መገናኘት እንችላለን። ምግብም እንደዛው እናስገባለን። ትላንትም እንደዛው በፊት በሚሄድበት ሰዓት ሄድኩኝ። ከሶስት ሰዓት እስከ ከስድስት ሰዓት ከሰዓት በፊት መገናኘት ይቻላል። ከሰዓት በኋላ ከሰባት ተኩል እስከ አስር ሰዓት መገናኘት ይቻላል። እኔም ወደ ሶስት ሰዓት አካባቢ ሄድኩ። በር ተዘግቷል። ብዙ ሰዎች፣ ብዙ ጠያቂ ቆሟል። ወረቀት ማሳሰቢያ ዛሬ አናስተናግድም አስቸኳይ ስራ ስላለብን የሚል ተለጥፏል።
ለእናንተ ብቻ ነው ወይስ ለሌሎቹ እስረኞች በአጠቃላይ ነው ያ የተለጠፈው ወረቀት?
እኔ እንደምገምተው ለሁሉም ጠያቂ ይመስለኛል። ሌላም ጠያቂ ሲገባ አላየንም። እንደዚህ በደረቅ ወንጀል የታሰሩትም ሲገቡ ጠያቂዎች ሲገቡ አላየንም።
እሺ፣ ከዛ በኋላ እንደዛ ሲሏችሁ ተመለሳችሁ?
በቢሮ በኩል ገባን። ሰራተኞች በሚገቡበት ጋር ገብተን ጠየቅን። አናገናኝም ዛሬ ነገ መታችሁ ጠይቁን ተባለ። ከዛ ተመለስን። ፍርድ ቤት በሌላ መዝገብ ቀጠሮ የነበራቸው ነበሩና የእነሱን ልንሰማ አራዳ ሄድን። ፍርድ ቤት ስንሄድ በምልክት ነገሩን። በርቀት የሆነ ሰው የረሃብ አድማ ላይ እንደሆኑ ነገረን እና ምግብ አታምጡ በቃ ብሎ ነገረን። ከዛ ተመልሰን ወደ ቤት ገባን ማለት ነው።
ዛሬ አልሄዳችሁ?
ዛሬ ሄደናል። እኔም ሶስት ሰዓት አካባቢ ሄድኩኝ። ምግብ ተቀበሉን። ምግብ ማስገባት ትችላላችሁ ግን አትገናኙም ተባለ። ለምንድን ነው የማንገናኘው ስንል ስራ ላይ ናቸው ተባለ። እንደገና በቢሮ በር ስንሄድ ዛ ደግሞ ሌላ መልስ ተሰጠን። ጽዳት ላይ ናቸው የሚል መልስ።
ስለዚህ ምግብ አቀበላችሁ ዛሬ?
አዎ ምግብ አቀበልን ግን ተመላሽ እቃ አልተሰጠንም። ከትላንት ወዲያው ተመላሽ እቃ ስላልተመለሰ እኛም ችግሩ እንዳልተፈታ አድርገን ነው የወሰድነው። እስካሁንም ድረስ
ግንኙነታችሁ ከመቋረጡ በፊት ስለ ረሃብ አድማ ወይም ደግሞ እስር ቤት ስላለባቸው ችግር የነገሯችሁ ነገር አለ? በምትገናኙበት ወቅት ምንድን ነበረ? ይህን ጉዳይ በተመለከተ ያነሱላችሁ ነገር ነበር?
ስለ ረሃብ አድማው በቀለ ምንም የነገረኝ ነገር የለም። ግን በየቀኑ ሰው እንደሚጨመርና ያሉበት ክፍል በጣም ጠባብ እየጠበበ መምጣቱን እንዲሁም ልብሳቸውንና እቃቸውን ማስቀመጥ እንዳቃታቸው በአንድ ጎን ብቻ ተኝተው እንደሚያድሩ እና በጣም ክፍሉ እንደሚሞቅ ነገረኝ እና በጣም ከምንታገሰው በላይ ሆኖብናል፣ ምን እንደምናደርግ አናውቅም፣ በጣም ከፍተኛ ችግር ነው ያለው ብሎ ነግሮኛል።
ምን ያህል ሰው እየተጨመረ እንደሆነ በዛ ክፍል ውስጥ ምን ያህል ሰው እንዳለስ ነግረውሻል?
28 ከትላንት ወዲያ ስንገናኝ 28 ነን ብሎኛል።
የክፍሉን ስፋትና የመያዝ አቅምስ በግምት ነግረውሻል?
ክፍሉ ጠባብ እንደሆነ እንዲሁም 28 ሰው እንደማይችል ይነገረኝ። 28 ሰው ሲባል እንግዲህ የሚተኙበት አለ፣ ልብሳቸው አለ፣ ምግብኛ ስናቀብላቸው እቃ አለ፣ ምግብ የሚቀመጡበት አለ። ክፍሉ በቂ እንዳልሆነ ይነገረኝ ለ28 ሰው።
ይሄንን ቅሬታቸውን ለእስር ቤቱ አስተዳደር ተናግረው እንደሚያውቁስ የነገሩች ነገር አለ? ቅሬታቸውን አቅርበው እንደሆነ
በየቀኑ ሰው እንደሚጨመርና እንዳልተመቻቸው ክፍሉ እየጠበበ እንደመጣ እንደተናገሩ ነግሮኛል።
ይሄን በሚመለከት አቤቱታ ለማቅረብ ጥያቄ ለማቅረብ ያሰባችሁበት ቦታ አለ ወይም ልታደርጉ ያሰባችሁት ነገር አለ?
አሁን እንግዲህ ችግሩ ይፈታ አይፈታ ምንም የምናውቀው ነገር የለም። እየተገናኘን ስላልሆነ ምንም የምናውቀው ነገር የለም። አሁን ስራ ላይ ናቸው፣ ስብሰባ ላይ ናቸው ምናምን የሚባል ነገር ነው የሚነገረን ስንሄድ። ስለዚህ ምንም ያደረግነው ነገር የለም እስካሁን። እኔ አሁን ጥሩ ስሜት ውስጥ አይደለሁም፣ ምክንያቱም ምግብ አቁመዋል፣ ያሉበት ሁኔታ ጥሩ አይደለም። ታው ክፍሉ ሁሉ ነገሩ እንደማይመች ስለነገረኝ ጥሩ ነገር እየተሰማኝ አይደለም። አሁን እንግዲህ ሲሄድ ነገም ሄዳለሁ። ነገም አሁን ሊቀጥል ይችላል፣ ሊያገናኙንም ይችላሉ። ስለዚህ እኔ ብዬ መናገር የምችለው ነገር አይደለም።
ቦንቱ በቀለ፣ ለሰጠሽን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።
ቀጣዩ የመጽሔት ርዕስም እዚያው ኢትዮጵያ ያቆየናል። የዓለም እግር ኳስ ፌዴሬሽኖች ማኅበር አዲሱ ፕሬዚደንት ጃኒ ኢንፋንቲኖ በኢትዮጵያ ጉብኝት ማድረጋቸውና የተለያዩ ውይይቶች ማድረጋቸው ተገልጿል። የምናገኘው ድጋፍ በሚኖርበት ሁኔታ ላይ ተነጋግረናል ሲሉ ደግሞ የኢትዮጵያው እግር ኳስ ፌዴሬሽን ፕሬዚደንት ጁነዲ ባሻ ከዘጋቢያችን እስክንድር ፍሬው ጋር ባደረጉት የስልክ ቃለ ምልልስ ገልጸዋል።
የዓለም እግር ኳስ ፌዴሬሽኖች ማህበር ፊፋ ፕሬዝዳንት ጃኒ ኢንፋንቲኖ የመጀመሪያ ጉብኝት ወደ አፍሪካ ሆኗል። ደቡብ ሱዳንን፣ ጅቡቲን፣ ጋቦንን እና ኢትዮጵያን ያካተተ ነው ጉብኝታቸው። ከትናንት ወዲያ ማምሻውን አዲስ አበባ የገቡት ፕሬዝዳንቱ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እንደዚሁም ከእግር ኳስ ፌዴሬሽኑ ፕሬዝዳንት አቶ ጁኔዲ ባሻ ጋር ተነጋግረዋል። የስፖርት ማዕከላትንም ጎብኝተዋል። አዲሱ የፊፋ ፕሬዝዳንት የጎበኙት ኢትዮጵያ እንደ አፍሪካ አንድነት ድርጅት ሁሉ የአፍሪካ የአፍሪካ እግር ኳስ ኮንፌዴሬሽንም መስራች ሀገር መሆኗ ይታወቃል። ኮንፌዴሬሽኑም ከአፍሪካ አንድነት ድርጅት ቀድሞ የተመሰረተ አህጉራዊ ተቋም ነው። ኢትዮጵያዊው ይርነቃቸው ተሰማም በምክትል ፕሬዝዳንትነትና በፕሬዝዳንትነት ለሰላሳ ዓመታት ይህንኑ ተቋም መርተዋል። የአገሪቱ እግር ኳስ ግን በዚህ ታሪክ ደረጃ አላደገም። ይህንኑ ለማገዝ ፌዴሬሽኑንም ለመደገፍ አስፈላጊው ሁሉ ይደረግ ዘንድ ለፊፋው ፕሬዝዳንት ጥያቄ ማቅረባቸውን አቶ ጁኔዲ ተናግረዋል። የተገኘው ምላሽም አዎንታዊ መሆኑን አስረድተዋል።
መቼም ቃል እንግዲህ እኛ ያቀረብነው ነገር በጽሁፍ አድርጉና በዝርዝር ሰርታችሁ አምጡ እና በተቻለ መጠን የሚገባውን በመሬት ላይ ለማሳየት እንሞክራለን፣ ለመፈጸም እንሞክራለን። ስለዚህ የነገራችን ነገር ልትደገፉ የሚገባ ጉዳይ ነው የሚለውን እዛችሁ ላይ ሁሉ ነገር ሊያደርጉ አይችሉም። እዚሁ አዲስ አበባ ሸራተን ሆነ ወይም ደግሞ በዛች አንድ ቀን አሁኑን ወስኖ ይሄ ነው ማለት አይቻልም። ግን ምንድን ነው ኦልሞስት እንግዲህ እኛ ባየነው መሰረት እንደ አንድ መሪ ፖዘቲቭ መልስ ነው የሰጡን። ይዛችሁኑ ቅረቡ፣ ጻፉ፣ አቅርቡ፣ እንዲያውም መታችሁ እዲሁ ድረስ አስፈጽማችሁ ተመለሱ የሚል አይነት ነገር ነው የተነገረን እና ይህን ይመስላል።
አቶ ጁኔዲ፣ ዛሬ ከደቂቃዎች በኋላ የኢትዮጵያ ብሔራዊ እግር ኳስ ቡድን አልጀርስ ላይ ከአልጄሪያ ጋር ለአፍሪካ ዋንጫ ማጣሪያ ይጫወታል። ወሳኝ ጨዋታ ነው ለኢትዮጵያ ብሔራዊ ቡድን ከምድቡ ለማለፍ። ምን ይጠበቃሉ? ዛሬ ምን ይጠበቃል?
እንግዲህ ኢትዮጵያ የተደረደችው ከአልጄሪያ፣ ከሌሴቶ፣ ከሲሸልስ ጋር ነው። እስካሁን ደስ ጨዋታ አድርገናል። በሁለቱ ጨዋታ እንግዲህ 4 ነጥብ አግኝተናል፣ 2 ነጥብ ሚስ አድርገናል። ከዚህ በኋላ እንግዲህ ከአልጄሪያ ጋር እዚህና እዛ አለን። አሁን ዛሬ እዛ እንጫወታለን። ከሁለት ቀን በኋላ ደግሞ እዚሁ አዲስ አበባ ጨዋታው ይደረጋል። ከዛም ውጭ ደግሞ ከሌሴቶ ጋር ገና አለን። እነዚህ ተደማምረው ነው እንግዲህ ውጤት የሚመጣው እና በሁሉም ማሸነፍ ባይቻል የሚገባው ማሸነፍ አለብን ነው እቅድ ያዝ ነው። አልጄሪያ እንግዲህ በጣም ጠንካራ ሀገር፣ በፊፋም ከአፍሪካ ግንባር ቀደም የሰጠው ሀገር ነው። ብዙ ጊዜ ተጫዋቾቻቸው ፕሮፌሽናል ነው፣ በኢሮፕ የሚጫወቱ ናቸው። በጣም ከባድ ከሆነው ከአፍሪካ ሀገር ጋር እንደምንጫወት እንገምታለን። በዛ ስሜት ነው እዛ የምንሄደው። ግን ለማንኛውም በእግር ኳስ የሚሆነው አይታወቅምና ሁልጊዜ የሚቻላቸውን አድርጉ የሚለው ግን ከከባድ ቡድን ጋር እንደምንጫወት ነው አእምሯችን ውስጥ ያለው። እንደዚያም ሆኖ ግን በፍርሃት ስሜት የሚገቡ ሳይሆን በተቻለ መጠን በሰው ሀገር ላይ ስለሆነ ቢያሸንፉ እንመርጣለን። ካልሆነ ጠባብ ነገሮች እንዲደረጉና ከፍተኛ የሆነ ልዩነቶች እንዳይታዩ ነው። እንግዲህ በዚህ መሰረት ነው።
በፊፋ የምርጫ አሰራር ሁሉም ሀገሮች አንዳንድ ድምፅ አላቸው። ትልቋ አሜሪካና ጅቡቲ የሚሰጡት ድምፅ ተመሳሳይ ነው። ይህ አሰራርም አፍሪካ እንደ አህጉር 54 ድምፅ እንዲኖራት አድርጓል። የፊፋ ፕሬዝዳንት ትኩረት ከአህጉሪቱ የመምረጥ አቅም ጋር ይያያዝ ይሆን? ይህንንና በተግባር ምን ሊያደርጉ እንደሚችሉ ለማወቅ ጊዜ መውሰዱ አይቀርም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባዎቹ እናመሰግናለን። አድማጮች፣ የመጨረሻው የመጽሔት ርዕስ የዛሬውን የአውሮፓውያን የስቅለት በዓል ይመለከታል። ዛሬ በብዙ ሚሊዮን የሚቆጠሩ ክርስቲያኖች በዓለም ዙሪያ የስቅለትን በዓል በማክበር ላይ ናቸው። በኢየሩሳሌም በዓሉ የተከበረው ታዲያ በከፍተኛ የጸጥታ ጥበቃ እንደነበር ጠቅሶ ሮበርት በርገር ያደረሰንን የዚህን ዜና ዘገባ ዝርዝር ሄኖክ ሰማእግዜር ይዞ ቀርቧል።
ከዓለም ዙሪያ የስቅለት በዓልን ለማክበር የተጓዙ ምዕመናን
በምሳሌነት የእንጨት መስቀል ተሸክመው ኢየሱስ ክርስቶስ እንደ ተሰቀለበት ወደሚታመነው ቀራኒው አደባባይ በግር ተጉዘዋል። ከጥርብ ድንጋይ በተሰሩ ጠባብ ቪያ ዶሎሮሳ ጎዳና አልፈው ወደ መሪር ሐዘን በር ሲሻገሩ ሃይማኖታዊ መዝሙሮችን ሲያዜሙና መጽሐፍ ቅዱስ ሲያነቡ ታይተዋል። በዚህ መልኩ ነበር 14ቱን የክርስቶስ መስቀል ያረፈባቸውን ስፍራዎች ዛሬ በኢየሩሳሌም ምዕመናን የጎበኙት። ያዕቆብ አደሚ ከናይጄሪያ የመጡ ምዕመን ናቸው። በመጽሐፍ ቅዱስ ታሪክ ኢየሩሳሌምና ስቅለት ትልቅ ስፍራ አላቸው ይላሉ።
We are all happy to be here. It's a privilege. It's a feeling you cannot describe.
እዚህ በመገኘታችን ሁላችንም እጅግ ደስተኞች ነን። ትልቅ ክብርና ልገልጸው የማይቻል አንዳች አይነት ስሜት ነው ያደረብኝ። በስፍራው ተገኝቼ ስቅለቱ የተፈጸመበትን ታሪካዊ ቦታ ስመለከት ታላቅ ስሜት ነው ያደረብኝ።
ዘንድሮ የምዕመናኑ ቁጥር አነስተኛ ነበር። በተለይ በኢየሩሳሌም ለስድስት ወራት የዘለቀ ሁከት ሰፍኖ ነበር። እስራኤላውያን በፍልስጤማውያን አጥቂዎች በስለት የመወጋት ጥቃት እንደደረሰባቸው ሲዘገብ ቆይቷል። በዛሬው የስቅለት በዓል ላይ የእስራኤል ፖሊስ ባልደረቦች በሰፊው አደባባይ ወጥተው ታይተዋል። ከጣሊያን የመጡት ምዕመን ኤሚሊዮ ካርሞኔ ኢየሩሳሌም የጦር ሰራዊት ጣቢያ መስላለች ብለዋል።
In all my life I don't see so many weapons like in one day here in Jerusalem.
እድሜን በሙሉ ዛሬ በኢየሩሳሌም ያየሁትን የመሰለ የጦር መሳሪያ አይነትና ብዛት ተመልክቼ አላውቅም። ምናልባትም ችግርና ሁከት ሊከሰት እንደሚችል ተረድቻለሁ። እነቱን ለመናገር የወታደሩና የጦር መሳሪያው ብዛት ደህንነት እንዲሰማኝ አላደረገም።
የሃይማኖታዊ ጉዞ በጥንታዊዋ ቅዱስ ሴፑልቸር ቤተክርስቲያን ክርስቶስ የተሰቀለበት ስፍራ ላይ በመትገኘው ማህሌት ተጠናቋል። እሁድ ዕለት በርካታ ክርስቲያኖች የፋሲካን በዓልና የክርስቶስን ትንሣኤ ያከብራሉ።
አድማጮች የምትከታተሉት በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል።
አሁን ጥቂት ዘና ምንልበትን ሰዓት አግኝተናል። ሙልቀን መለሰ ነው የአርብ ምሽት የሳምንቱ የረፍት ጊዜያት መጀመሪያ ሙዚቃ ምርጫችን። መውደዴን ወድድኩት ይለናል። ሙዚቃውን በወጉ ለማጫወት ሰዓት ያጠረን ይመስላል። አድማጮች ወደ ኋላ ላይ እንመለስበታለን። አሁን በዚህ ክፍል ቀዳሚ ወደ ሆነው ዝግጅት ነው የምናልፈው። ኢትዮጵያ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ ለድርቅ የሸመተችው እህል ጅቡቲ ወደብ ላይ የመርከቦች ማነቆ መፍጠሩ ታወቀ፣ የመጀመሪያው የኢትዮጵያ የጠፈር ምርምር ማዕከል ይዘት፣ የሳምባ በሽታ በአፍሪቃ ኢኮኖሚ ላይ የሚያደርሰው ችግር የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ በአምሳ ዓመታት ውስጥ ባልታየ መልኩ የከፋ ድርቅ ያስከተለባትን ቀውስ ለማቃለል ስትል የምትሸምተውን የስንዴ ብዛት በእጥፍ በመጨመሯ በጅቡቲ ወደብ የመርከቦች ማነቆ ፈጥሯል ሲል ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ ገልጿል። በወደቡ ድረገጽ ላይ በወጣ መረጃ መሰረት 450 ሺህ ሜትሪክ ቶን ስንዴ የጫኑ ቢያንስ 10 የሚሆኑ መርከቦች ጭነቱን ለማራገፍ እየጠበቁ መሆናቸውንና አንድ 50 ሺ ቶን ስንዴና ዘንጋዳ የጫነ መርከብ ለማረፍ እንደቻለ የብሉምበርግ ዘገባ ጠቁሟል። ሴቭ ዘ ችልድረን የተባለው የሕፃናት መርጃ ድርጅት እንደሚለው እህል የጫኑ መርከቦችን ለማራገፍ 40 ቀናት ይወስዳል። እህል ተሸምቶ በጅቡቲ በኩል ኢትዮጵያ ለመግባት 120 ቀናት ሊፈጅ እንደሚችል ሴቭ ዘ ችልድረን ባለፈው ወር ባወጣው ዘገባ ጠቅሷል። ኢትዮጵያ ውስጥ የረሃብ ኑሮ የሚገፉት ኢትዮጵያውያን ከ10 ሚሊዮን በላይ እንደደረሰ የተባበሩት መንግስታት የምግብና የእርሻ ድርጅት ገልጿል። በመንግስት ሴፍቲኔት የሚረዱት 7.9 ሚሊዮን ሰዎች ሲጨመርበት ደግሞ ከዛ በላይ ይሆናል። የሕፃናት መርጃ ድርጅት እንደሚለው 450 ሺህ የሚሆኑ በምግብ እጥረት የተጎዱ ሰዎችም አሉ። ኢትዮጵያ ባለፈው ጥቅምት ወር 1 ሚሊዮን ቶን የሚሆን ስንዴ እንደገዛች፣ ይህም ባለፉት ወራት ከገዛችው የበዛ እንደሆነ የዩናይትድ ስቴትስ የእርሻ ሚኒስቴር ገምቷል። ሌላ 500 ሺህ ቶን እህል ለመሸመት ደግሞ የኢትዮጵያ መንግስት ዛሬ እንደሚዋዋል ብሉምበርግ ላይ የወጣ ዘገባ ጠቁሟል። ወርሃዊ የምግብ ማከፋፈልን ለማሟላት ሲል መንግስት የጭነት መኪናዎችን እየጨመረ ማከፋፈያ ማዕከሎችንና ጊዜያዊ መጋዘኖችን እየሰራ ነው። መንግስት እርዳታ በጣም የሚያስፈልጋቸውን ሰዎች ለመለየት በየጊዜው የሚያደርገው ግምገማም ስራውን ያዘገያል ሲሉ የሴቭ ዘ ችልድረኑ ግራም መናገራቸውን ብሉምበርግ ዜና አገልግሎት ዘግቧል። ወደ ጠፈር ምርምር ስናመራ ደግሞ ጥርት ያለ ንጹህ ሰማይና ለኢኩዌተር ቅርበት ያላት ኢትዮጵያ ለጠፈር ሰሳ ምርጥ ቦታ ናት ይላል የጋርዲያን ጋዜጣ ድረገጽ ላይ የወጣው ስለ ኢትዮጵያው የጠፈር ምርምር ማዕከል ባቀረበው ጽሑፍ። በጠፈር ሰሳና በከዋክብት ቆጠራ ላይ ብቻ ያተኮርን ስለሚመስላቸውና ትልቁን ስዕል ስለማያጤኑ እብዶች አድርገው ያዩናል። ትልቁን ስዕል ስንል ደግሞ የጠፈር ምርምሩን ተግባር የኢኮኖሚውን እድገት ለማስፋት፣ የእርሻ ይዘቱን ለማሻሻል፣ የአየር ለውጡን ለመከላከልና ለስራ ፈጠራ እንጠቀምበታለን ሲሉ የኢትዮጵያው የጠፈር ሳይንስ ተቋም ሰራተኛ አቶ አብነት እዝራ እንዳስረዱ ድረገጹ ጠቁመዋል። እንደ አውሮፓ አቆጣጠር በ2004 ዓ.ም ከ11 ዓመታት በፊት ማለት ነው፣ በሶስት የአስትሮኖሚ ባለሙያዎች የተመሰረተው የኢትዮጵያ የሳይንስ ምርምር ማህበረሰብ 10,000 አባላትን በመመልመል የ3200 ሜትር ከፍታ ባለው እንጦጦ ላይ በምስራቅ አፍሪቃ የመጀመሪያው የሆነውን የጠፈር ምርምር ማዕከል አቋቁሟል። ለጠፈር ምርምሩ ማዕከል ስራ ማስኬጃ ገንዘብ የሚያገኘው ሼህ አላሙዲ ከሚገኙባቸው የግል ለጋሾችና ከሌሎች ክፍሎችም ሲሆን መንግስትም ከያዝነው ወር አንስቶ በገንዘብ እንደሚረዳ የጋርዲያን ድረገጽ ጠቁሟል። 10 ሚሊዮን የሚሆኑ ኢትዮጵያውያን ለረሃብ አደጋ በተጋለጡበት በአሁኑ ወቅት እንዲህ አይነቱ ማዕከል ቅንጦት ተደርጎ ሊታይ ይችላል። ይሁንና የሀገሪቱ መንግስትና የማዕከሉ ደጋፊዎች የሳይንስ ምርምሩ ማዕከል ለሀገሪቱ እድገት ወሳኝ ነው ይላሉ። የእርሻን ይዘት ከማሻሻል አንስቶ የራስ ሳተላይት አምጥቆ የኮሚኒኬሽንስ ዋጋን ዝቅ እስከ ማድረግ ድረስ ሊሄድ እንደሚችል ያስገነዝባሉ። በአሁኑ ወቅት ለሳተላይት ኪራይ የሚወጣው ገንዘብ ከፍተኛ እንደሆነ ያወሳሉ ይላል ዘገባው። የኢትዮጵያ የጠፈር ሳይንስ ማህበር ስራ አስኪያጅ ዶክተር ሰለሞን በላይ የኢትዮጵያ የሳይንስ ምርምር ፕሮግራም ለእርሻ፣ ለውሃ ሀብት፣ ለቴሌኮሙኒኬሽንስ፣ ለትምህርት፣ ለጤና ጥበቃና ለኢኮኖሚ እድገት እንደሚረዳ ገልጸዋል። አሁን ላይ ሆነን ስናየው ብዙ ወጪ የሚጠይቅ ቢመስልም ለወደፊቱ አብይ ጥቅም ይኖረዋል ሲሉ ማስረዳታቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። በቴክኖሎጂ ኢንስቲትዩት በአስትሮኖሚ ትምህርት የዶክትሬት ዲግሪ ፕሮግራም በነበሩት 24 ክፍት ቦታዎች ለመግባት 219 የሚሆኑ ተማሪዎች ባለፈው ዓመት አመልክተዋል። በሀገሪቱ በዶክትሬት ዲግሪ ከሚያስመርቁት 5 ዩኒቨርሲቲዎች አንዱ ነው። የሳይንስ ምርምሩ ማህበር በሀገሪቱ ዙሪያ በሚገኙ ትምህርት ቤቶች ከ60 በላይ የጠፈር ሳይንስ ክበቦች አሉት። የኢትዮጵያው የጠፈር ሳይንስ ማህበር ሌላ የጠፈር ጥናት ማዕከል በላሊበላ ለመመስረት ጥናት እያካሄደ ነው። ዘመናዊ የሆነ የጠፈር ምርምር ማዕከል በላሊበላ የመገንባቱ እቅድ የዓለም አቀፍ የአስትሮኖሚ ማህበር ድጋፍ አለው። የኢትዮጵያው የጠፈር ጥናት ማህበር የዓለም አቀፍ የአስትሮኖሚ ማህበር አባል ነው። የ4200 ሜትር ከፍታ ያለው ላሊበላና ደረቅ አየሩ ለስራው አመቺ እንደሆነ የኢትዮጵያው የጠፈር ምርምር ማዕከል ያምናል። የኢትዮጵያው የምርምር ማዕከል የመንግስት ድጋፍ ለማግኘት በሚጥርበት በአሁኑ ወቅት ዓለም አቀፍ እውቅና ማግኘቱና አቻምና የናሳ ማለት የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር አስተዳደር አስተዳዳሪ ቻርልስ ቦልደን የምርምሩን ማዕከል መጎብኘታቸው ራሱ ጥረቱን ያጠናክራል ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። የኢትዮጵያው የጠፈር ምርምር ማህበረሰብ ሳይንስ ዘርፍ ምስራቅንና ማዕከላዊ አፍሪቃን የመወከል ተስፋ አለው። የደቡብ አፍሪቃና የናይጄሪያ የጠፈር አገልግሎት ስራንም ያደንቃል ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። የጠፈር ምርምሩ ማዕከል ጠፈርተኛን ወደ ጠፈር የመላክ እቅድ አለውን ለሚለው ጥያቄ የ24 ዓመት ዕድሜው የኤሌክትሪክ ኢንጂነር ጊዮን አሸናፊ በሚገባ ካለ በኋላ በእኔ ዕድሜ ግን የሚሆን አይመስለኝም፣ ከዚያ በፊት ገና ብዙ መደረግ ያለባቸው ነገሮች አሉና ማለቱን ዘገባው ጠቁሟል። በመጨረሻም ቲቪ ማለት የሳምባ በሽታ በአፍሪቃ ሀገራት ትልቅ የኢኮኖሚ ችግር ማድረሱን አናዶሉ የተባለው የቱርክ የዜና አገልግሎት ዘግቧል። ባለፈው ጥቅምት ወር በወጣው የዓለም የጤና ድርጅት ዓመታዊ ዘገባ መሰረት በዓለም ደረጃ ከሚገኘው የሳምባ በሽታ 28 ከመቶ አፍሪቃ ውስጥ ነው ያለው። በህዝብ ላይ ጫና በማሳደር ደግሞ በአፍሪቃ ከፍተኛው ነው። ሳምባ በሽታ በታማሚዎችና በአፍሪቃ ሀገሮች ላይ የሚያደርሰው የኢኮኖሚ ጫና ብዙም ትኩረት አይሰጥበትም። የሳምባ በሽታ በሽተኞች ቤተሰባቸውን ለመምራት በሚኖራቸው አቅም ላይ ችግር የሚፈጥር መሆኑን ዓለም ስለሚዘነጋ ጥናት ሊደረግበት ይገባል ሲሉ የደቡብ አፍሪቃ የሳምባ በሽታና የሰውነት የህመም መከላከያ አቅም ብሔራዊ የጥናትና የምርምር ድርጅት ሊቀመንበር ፕሮፌሰር ኪርታን ደዳ መናገራቸውን አናዶሉ የዜና አገልግሎት ጠቁሟል። የናይጄሪያ ኢቦኒ ስቴት ዩኒቨርሲቲ ከሶስት ዓመታት በፊት ያደረገው ጥናት በሳምባ በሽተኞች ላይ የሚደርሰው የኢኮኖሚ ችግርን አስመልክቶ የተለያዩ ተቋማት የሚያወጧቸው አሃዞች የተለያዩ በመሆናቸው ወጥ የሆነ ግምት ለመስጠት አይቻልም የሚል ድምዳሜ ላይ ደርሷል። በአጠቃላይ ግን የሳምባ በሽታ በኢኮኖሚ ይዞታ ላይ የሚያደርሰው ችግር ከባድ መሆኑን ያመለክታል። ብዙውን ጊዜ የሳምባ በሽተኞች የሚዘልቁት በዘመድ አዝማድ እገዛ መሆኑን የተለያዩ ጥናቶች እንዳመለከቱ አናዶሉ የዜና አገልግሎት አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደ ቀጣይ ፕሮግራም ከማለፋችን በፊት አድማጮች፣ እዚህ ገደማ የፕሮግራም ማሳሰቢያ አለን።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
Gabina VOA, let's cross boundaries together.
Ahun wiyit Ethiopia wodet.
ኢትዮጵያ ወዴት በወቅታዊ የአገሪቱ ጉዳይ ዙሪያ የሚያተኩረው ተከታታይ ውይይት ሶስተኛ ክፍል ነው። ተከታዩ ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎችን በመቃኘት መጪውን የአገሪቱን ዕጣ አስመልክቶ ብርሃን ለመፈንጠቅም ይጥራል። የውይይቱ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ፣ በኢትዮጵያ የታሪክና የፖለቲካ ጉዳዮች መጽሐፍት የጻፉ
ዶክተር ዳንኤል ተፈራ በዊስኮንሲን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰርና በወቅታዊው ሰሞንኛ ጉዳዮች የጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሑፎችን ያቀረቡ፣
እንዲሁም አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት የሚያገለግሉ ቀድሞ የአዲስ አበባ ዩኒቨርሲቲ መምህር የነበሩ በኢትዮጵያ ጉዳይ ላይ ያተኮሩ ጽሑፎችንም በመጻፍ የሚታወቁ ናቸው።
አሉላ ትላንት ውይይቱን ካቆመበት ይቀጥላል።
እስኪ ቀጥተኛውን ጭብጦች እያነሳን ገፋ እናድርግ። እንቅስቃሴውና በእንቅስቃሴው የሚገኙ ተዋናዮቹን ማንነት፣ አጠቃላይ የኢትዮጵያን ሕዝብ ፍላጎትና ተስፋም ጨምሮ፣ እንዲሁም ደግሞ የኢትዮጵያ መንግስት ራሱ በአሁኑ ሰዓት ችግር መኖሩን አምኗልና ችግር መኖሩን በተቀበለ መንፈስ ነው ይሄን ውይይት የምታደርጉት። ይሄን የተባለ ችግር የተለያዩ ወገኖች በተለያየ መነጽር የሚመለከቱትም ቢሆን ችግር መኖሩ አንድ እውነታ ነውና፣ ፕሮፌሰር ሹመት የታሪክ ምሁርም እንደመሆነው ቀደም ያሉ ተሞክሮቻችን ምን ያለ የተሻለ ልምድ ያካፍሉናል? በአሁኑ ሰዓት በኢትዮጵያ ውስጥ የሚታየው አሁን የሚያወዛግበው የምንነጋገርበት ከፍተኛ ውጥረት የሰፈነበት የፖለቲካ ቀውስ ባሻገር አገሪቱን የመታው ከፍተኛ ድርቅም አለ። ዓለም አቀፍ ትኩረት የሳበ በመንግስት ግምት እንኳን ከ10 ሚሊዮን ያላነሰ ህዝብ ለረሃብ የተጋለጠበት ነው። ቀደም ሲል የተሰሩ ስህተቶች እንዳይደገሙ ከታሪክስ ምን መማር ይቻላል? ይሄን እድልና ፈተና መካከል እየታየ ያለ ሁኔታ ወደ እድሉ አማራጭ ለመውሰድ ምን መፍትሄዎች፣ ምን አይነት ሁኔታዎች እስከ ግምት ሊገቡ ይገባል ይላሉ?
እሺ፣ እንግዲህ ወደ ታሪክ ትንሽ ዘወር አድርገን ብለኸኛል፣ ልውሰዳችሁ። እንዲያውም በጣም ራቅ አድርጌ በ16ኛው ክፍለ ዘመን መጨረሻ አጼ ሰርጸ ድንግል በጣም ኃይለኛ የሆኑ ንጉስ ነበሩ እና የነገስታቱን መበርታት የማይወዱት የአካባቢው መሳፍንቶች ደግሞ ከዚህ በኋላ የሚመጣው ንጉስ የደከመ እንዲሆንላቸው ሲጣጣሩ ስለነበረ በተደጋጋሚ ዙፋን ላይ የወጡትን ነገስታት በመውጋት በማዳከም ብዙ በኋላ ዘመን መሳፍንት ብለን የምንጠራው ሁኔታ ወደሚወስድ አይነት መንገድ ያካሂዱ ቆዩ። በመጨረሻ አንድ ዘድንግል የሚባል ንጉስ አነገሱና ሙሉ በሙሉ ሊቆጣጠሩት ሲፈልግ እኔ እኮ ህዝቡን ባላገሩን ይዤ ይህን ሁሉ መኳንንት በወጋውና ባሸንፈው ህዝቡም ነጻ ይሆናል፣ አገርም ሰላም ይሆናል ብሎ ገጠማቸው። ግን ተሸነፈ፣ ባላገርም ጥሎት ሸሸ። ንጉሱን ከገደሉ በኋላ እዛ የተሰበሰቡት መኳንንቶች ከዚህ በኋላ እንግዲህ ነጻ የምንሆነው በላያችን ላይ ማንም ያልመጣብን እንደሆነ ሁላችንም በየሀገራችን የየሀገራችን ንጉስ እንሁን ብለው ሄዱ። 3 አመት አልሞላም እንደገና እስበሳቸው፣ ምክንያቱም አንዱ ከአንዱ ጎልቶ ለመውጣት ስለሚፈልግ በዚያ ጦር ሜዳ ላይ ሰላምን ሳይሆን የሚቀጥለውን ትልቅ ችግር ነው ፈጥረው የተለያዩት። እንደተባለውም እንደዚሁ ትልቅ አመፅና ትልቅ መናጋት ተፈጠረ በዚያ ሀገር ውስጥ። በዚህ ምክንያት ነው በኋላ እነሱ ስንወስድ እነ ፋሲለደስ መጥተው በጣም ጠቅለል ያለ ሁኔታ የፈጠሩትና የተሻለ የተረጋጋ ሁኔታ የተፈጠረው። አሁን ይሄ እድልና ፈተና የሚለው በእውነቱ እድል ከተባለ የሚሰጠን እድል አገሯ ምን ያህል በቋፍ ላይ የምትገኝ መሆኗን እንድናይ ህዝቡም መንግስትም እንዲረዳ ምናልባት እድል ፈጥሮ ሊሆን ይችላል። መንግስትም ቢሆን ስልጣን በሸርና በሴራ ከዘለቄታው ሊያዝ እንደማይችል አስተማማኝ የሆነ ሰላም ለሁሉም የሚበጅ ለመንግስትም፣ ለህዝብም፣ ለተቃዋሚውም የሚበጅ ሁኔታ የሚመጣው መሀል መንገድ የተገናኙ እንደሆነ ነው እንጂ ሁኔታዎችን ዘለቅ ላለ መንገድ በተለያየ ሴራና ሽረባ ማስቀጠል እንደማይቻል በደንብ ያሳየ ይመስለኛል ይሄ ሁኔታ። ህዝቡም ቢሆን ከዚህ ብዙ ሊማር የሚችልበት ሁኔታ አለ። ሁሉም ግርግር የሚበጅ መንገድ አይከፍትም። ትልቅ ኃላፊነት ይጠይቃል እንዲህ ያለ ሁኔታ። ወደ ኋላ መለስ ብለን እጅግ በጣም የተበላሹ ጉዳዮችን፣ እጅግ በጣም የተጎዱ አገሮች እንዴት እዚያ ደረጃ እንደደረሱ በምናይበት ጊዜ በዚያ ወቅት ይህንን መረዳት አለመቻል ነው በኋላ ሊመልሱት የማይችሉት ችግር ፈጥሮ የሚያልፈው እና ህዝብም ቢሆን ተቃውሞውን የሚገልጥበት እንዲሁም ደግሞ ብሶቱን የሚያስታርቅበት ለወደፊት ለአገር ይበጃል ብሎ የሚሰራቸው ነገሮች ሁሉ መጤን ያለበትና በሰከነና በእርጋታ መካሄድ ያለበት ሁኔታ ነው እና ይሄ ሁኔታ ሁሉንም የሚፈትን ነው። መንግስትን ብቻ ሳይሆን መንግስትንም እናስወግዳለን የሚለውን ኃይል ወይም ይሄ ሁኔታ ይለወጥልን የሚለውንም ኃይል ቢሆን ትልቅ ግንዛቤና ጥንቃቄ እንዲያደርግ የሚያሳይ ነው። አሁን የኢትዮጵያ ህዝብ ወደ 100 ሚሊዮን እየተጠጋ ነው። ይህንን ህዝብ ማስተዳደር ቀላል አይደለም። ከባድ ኃላፊነት ነው። ከባድ ሸክም ነው። ይህንን ሸክም ደግሞ እንደ ቀላልና እንደ ልጆች ጨዋታ፣ እንደ ድራማ ማየት የለብንም። አመኔታ የሌላቸው ምርጫዎች ማካሄድ፣ እንደገና በሁለተኛና በሶስተኛ ወሩ እሳት ለማጥፋት ከዚህም ከዚያ መጣደፍ፣ ይሄ ሁሉ ይህንን ኃላፊነት ለተሸከመ ኃይል በእውነቱ እጅግ በጣም ከባድ እና አርቆ ማሰብን የሚጠይቅ መሆኑን ተገንዝቦ ያለፍባቸውን ጎዳናዎች ማየት፣ ሁኔታዎችን እንደገና መመርመር፣ አስፈላጊዎቹን እርማቶች በየጊዜው ማድረግ፣ ተቃዋሚውም ቢሆን ዘለቄታ ያለው ለውጥ የሚያገኘው ምናልባት መሰባሰብ ሲጀምር፣ እንዲሁም ደግሞ የሚጠይቃቸው ጥያቄዎች ከዛሬ 10 ዓመት ከዛሬ 20 ዓመት ከዛሬ 30 ዓመት በኋላ ምን ያመጡልናል የሚሉትን ዛሬ ባለችው በእለቷ ጥድፊያ ሳይሆን እና አማራጮች አሉ። አማራጮቹ ግን በትክክል ሊመረመሩ ይገባል። መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርስናል? መጨረሻችን ምን ላይ ያደርገዋል? ነገሩ የተበላሸ የት ላይ ነው? ይህንን መንግስትም ራሱን በትክክል ሊመረምር ይገባል። ምናልባት የያዘው አጀንዳ ስልጣን ለመውጣት አስችሎት ይሆናል። ምናልባት 25 ዓመት ለመግዛት አስችሎት ይሆናል። የሀገሯን ቀጣይነት ለማረጋገጥ ግን የማያስችል መሆኑን አሁን ካልተረዳ መቼም ይረዳዋል ማለት አይደለም። ህዝቡም ቢሆን ይህንን በየአካባቢው ያለበትን ብሶት፣ በየአካባቢው ያለውን ግፍ በምን ሁኔታ እንወጣዋለን? አሁን የምንከፍለው መስዋዕትነት የተሻለ ውጤት እንዲያመጣ ስበስ የተሻለ እንዲያገናኘንና እንዲያፋቅረን። ምክንያቱም በእውነቱ በየጓዳውና በየእንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ ማያመራ ከሆነ እንደገና ሌላ ዙር ደግሞ ሌላ አዳ ሊገባ ነው ማለት ነው። እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል። በአግባቡ ከተጠቀምንበትና የተሻሉ አማራጮችን ከወሰድ ምናልባትም ችግራችን ቀለል ሊያደርገው ይችላል። የሚጠይቀን ዋጋም ይህን ያህል ብዙ ላይሆን ይችላል። ይህንን ማጤን ከተሳንን መንግስትም ደግሞ ያለበትን ኃላፊነት በጊዜው ተረድቶ ዘላቂ ለሆኑ ጉዳዮች ራሱን ካልከፈተ በስተቀር በእውነቱ ያቺ ሀገር የሚጠብቃት ከፍተኛ አደጋ ነው።
ዶክተር ሹመት አመሰግናለሁ። ወደ ዶክተር ዳንኤል ልሻገር። ዶክተር ዳንኤል ከዚሁ አሁን ካነሳነው ነጥብ ገፋ አድርገን እንቀጥልና ምን አይነት ለውጥ፣ ምን አይነት መሻሻሎች ሊመጡ ይገባል? አሁን የሚታዩትም ሆነ ሊከተሉ የሚችሉ ህብረተሰቡን ጨምሮ በተለያዩ ክፍሎች የሚደረጉ ሌሎች እንቅስቃሴዎች ወዴት ይወስዳሉ? አሁን ካሉበት አዝማሚያ ይሄን አይነት ነገር ሊያመጡ ይችላሉ፣ አዎንታዊም አሉታዊም ሊሆን ይችላል። ምንስ አይነት ነገሮች ከግምት ይገባሉ የሚለውን ጨምረው።
እሺ፣ በጣም አመሰግናለሁ እድል ስለተባለው። በመጀመሪያ በጥያቄ መልክ ላቀርብ እፈልጋለሁ። ይኸውም መንግስት ምን ይላል ስለዚህ ጉዳይ? የመልካም አስተዳደር ጉድለት ነው ነው። ይሄ ትክክል አይደለም። ትክክል አመለካከት አይመስለኝም። ፖለቲካዊ መልስ ነው የሰጡት። ማድረግ ያለባቸው ችግሩን በቀጥታ መጋፈጥ።
እንዴት ነው የሚጋፈጡት ዶክተር ዳንኤል?
በመጀመሪያ ነገር ችግሩን ማመን። ዋናው ችግር የክልልና የመሬት ነው። ለምሳሌ ወልቃይ ጠገዴ የማንነት ጥያቄ ይላል ሰው። ኮንሶ የማንነት ጥያቄ ይላል። ይሄ ከምን የመጣ ነው? በዘር መከፋፈል የፈጠረው ችግር ነው። ኢትዮጵያ 13 ክፍለ ሀገሮች አሏት። ወደ 500 ወረዳዎች አሏት። ወደ 100 ምናምን አውራጃዎች አሏት። እነዚህ ነገሮች መታጠፍ አልነበረም እና እሱን ወደ 9 ክፍለ ሀገሮች አዞ እና ምን መጣ? ሁሉም ለመሬት መታገል ጀመረ። መብቱን ትቶ ስለ መሬት ይሄኔ ነው ይሄኔ ነው ይገባኛል እና ይሄንን በዚህ ሊገፉ አይችሉም። ይሄንን መገንዘብ አለባቸው። ስለዚህ ክልልና የመሬትን ጥያቄ እንዴት ነው የምናስወግደው? ምን አይነት እርዳታ እንጠይቃለን? ከተማረውም ፖለቲካውም ድርጅት ምንድን ነው ማድመጥ ያለብን? አንድ ፍንጭ ሰጥተዋል ጠቅላይ ሚኒስትሩ ሳዳምጥ። ገበሬው ላይ መጫን አንችልም ከእንግዲህ በኋላ ብለዋል። ምን ማለታቸው ይሆን? እሱ ላይ ቢያብራሩ ጥሩ ነው። መሬት ለግል እናደርጋለን ነው? በምን አይነት ለግል የምናደርገው? መንግስት ወደፊት ምን አይነት የታክስ ስርዓት ሊኖረው ይችላል? እነዚህን ነገሮች ሊያብራሩ ይችላሉ። እንግዲህ እድል የሚባለው እሱ ነው።
አድማጮች፣ ስርጭታችን መገባደዱ ደረሰ። ውይይቱ እንደ ታሰበው አልተቋጨም። ሰለሞን፣
አዎ፣ ውይይቱ ሳይጠናቀቅ አጉል ቦታ ላይ ነው ለማቋረጥ የተገደድ ነው እና ይቅርታ እንጠይቃለን። ነገ ግን በስፋት ትመለስበታለህ አይደል?
ልክ ነው ሰለሞን፣ ነገ በስፋት እንመለስበታለን። ውይይቱ ታዲያ ለአድማጮችም የሚሆን ነው። በያላችሁበት በዚህ ወቅታዊና ምናልባትም የነገዎቹ ዕጣዎች በሚመለከቱ ጉዳዮች ላይ በያላችሁበት ተወያዩ፣ መልእክቶቻችሁን አድርሱን። እንደተባለው ታዲያ በነገው ምሽት ከዚህ ቀደም የቀረቡትን የተወሰኑትን ያካተተ ሰፋ ያለ ውይይት ይጠብቃችኋል። ቀጠሯችን ከቀጠሯችሁ ከራዲዮ ከቅዳሜ ምሽት ዝግጅታችን ጋር ይሁን። አሁን ዝግጅታችን ወደ ማጠናቀቁ እያመራን ነው። ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ሰላም፣
ደህና ደሩ።